የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የዓለማችን የማኅበረሰብ ክፍሎች ዘንድ በትላንትና ዕለት የ2018 ዓመተ ምሕረት አዲስ ዓመት በደማቅ ሁኔታ ተከብሮ ማለፉ ይታወሳል። ይህንኑ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ በአዲስ ዓመት መጀመሪያ ላይ የእግዚአብሔር እናት የሆነችው የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ተከብሮ ማለፉም ይታወሳል። በዕለቱ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በእርሳቸው መሪነት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
L'anno si apre nel nome della Madre di Dio. Madre di Dio è il titolo più importante della Madonna. Ma una domanda potrebbe sorgere. Perché diciamo Madre di Dio e non Madre di Gesù?
ይህ አዲስ ዓመት የሚጀመረው የእግዚአብሔር እናት በሆነችው በማርያም ስም ነው። የእግዚአብሔር እናት የሚለው መጠሪያ ለማርያም የተሰጣት በጣም አስፈላጊ የሆነ መጠሪያ ነው። ነገር ግን ለምንድን ነው እርሷ የኢየሱስ እናት እንጂ የእግዚአብሔር እናት እንዴት ልትሆን ቻለች ብለን እንጠይቅ ይሆናል። ቀደም ባሉት ጊዜያት ማርያም የኢየሱስ እናት ናት የሚለው መጠሪያ ቀለል ባለ መልኩ ተቀብለው የነበረ ቢሆንም ቤተ ክርስቲያን ግን ማርያም የእግዚአብሔር እናት ናት ብላ አውጃለች። ለዚህም እነዚህ ቃላት ስለ እግዚአብሔርና ስለ ራሳችን ታላቅ ምስጢር እውነታን የያዙ በመሆናቸው የተነሳ ልናመሰግን ይገባል። ጌታችን በማርያም ውስጥ ከነበረበት ጊዜ ጀምሮ ለዘለዓለም ሰብአዊነታችንን ተላብሶታል። ኢየሱስ ሰውም አምላክም ነው። ኢየሱስ ከእናቱ የወሰደው ሥጋ ዛሬም ዘወትርም ለዘለዓለምም የእኛ ሥጋ ነው። ማርያምን የእግዚአብሔር እናት ብሎ መጥራት አንድ ሕፃን በእናቱ ማኅፀን ውስጥ ሆኖ ከምትወልደው እናቱ ጋር ቅርብ እንደ መሆኑ መጠን በዚህም መልክ አምላክ ለሰው ልጆች ቅርበት እንዳለው ያመለክታል ያስታውሰናልም። እናት የሚለው ቃል ቁስ አካል ከሚለው ጋር ይዛመዳል። በእናቱ አማካይነት የሰማይ አምላክ የነበረው እርሱ ራሱን ዝቅ አደረገ። ከእኛ ጋር ለመሆን ብቻ ሳይሆን ነገር ግን እኛን ለመምሰል ፈልጎ ወደ አንድ ቁስ አካልነት ተቀየረ። ይህም ታላቅ የሆነ ተአምርና ድራማዊ የሆነ ክስተት ነው። የሰው ልጅ ካሁን በኋላ ብቻውን አይደለም። የሰው ልጅ ካሁን በኋላ ወላጅ አልባም አይደለም። ነገር ግን ለዘለዓለም የልጅነት መብት ያለው ሆኖ ይኖራል። ይህ አዲስ ዓመት የሚጀመረው በዚህ ድራማዊ በሚመስል ክስተት ነው። ይህንንም ዓመት ማርያም የእግዚአብሔር እናት ናት ብለን በማወጅ እንጀምራለን። የእኛ የብቸኝነታችን መንፈስ ማብቂያ እንዳገኘ ማወቅ ደግሞ ከፍተኛ የሆነ ደስታን ይፈጥርልናል። የእኛ የልጅነት መብታችን ምንም ጊዜ ቢሆን ከእኛ ፈጽሞ ሊወሰድ እንደማይችል ማወቅና ውድ የሆንን ልጆች መሆናችንንም መገንዘብ በራሱ ድንቅ ነው። ጨቅላና ሕፃን የሆነው አምላክ በእናቱ እጆች ውስጥ ማረፉ ይህንንም ነጸብራቅ ወደ ራሳችን በማምጣት የሰው ልጅ ለአምላኩ ውድና የተቀደሰ መሆኑን መረዳት እንድንችል ይረዳናል። በዚህም መሠረት የሰውን ሕይወት ማገልገል ማለት አምላክን ማገልገል ማለት ነው። በእናት ማኅፀን ካለው ሕይወት አንስቶ እስከ ሽምግልና ድረስ ያለ ሕይወት ሁሉ የታመሙና የሚሰቃዩ ሰዎች የሚያስጨንቁና እንዲሁም ሌሎችን ለመጉዳት በማሰብ የሚበቀሉ ሰዎችን ሳይቀር ሕይወታቸው ውድ ነው። በመሆኑም በዚህ ሐሳብ የተነሳ መወደድና መረዳት ይኖርባቸዋል። ዛሬ በተነበበልን ቅዱስ ወንጌል እንመራ። የእግዚአብሔር እናት ስለ ሆነችው ስለ ማርያም አንድ ነገር ተብሏል። ማርያም ግን ይህንን ሁሉ በልቧ ይዛ ታሰላስል ነበር ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ። ሁሉንም ነገር በልቧ ይዛ ነበር። በአጠቃላይ ቀለል ባለ መልኩ እነዚህን ነገሮች ሁሉ በልቧ ይዛቸው ነበር። ማርያም ምንም ነገር አትናገርም። በዚህ በገና ሰሞን በተነበቡልን የወንጌል ምንባባት ውስጥ ማርያም የተናገረችውን አንድም ነገር አናገኝም። በዚህም ረገድ ይቺ እናት ከልጇ ጋር ተመሳስላ ነበር። ምክንያቱም ኢየሱስ ሕፃን በመሆኑ የተነሳ አንድ ሕፃን ልጅ መናገር እንደማይችል ሁሉ እርሷም እንደ እርሱ ዝም አለች። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ ዕብራውያን ምዕራፍ 1 ቁጥር 1 ላይ የተናገረው ቃል ነገር ግን አሁን የተወሰነው ዘመን በደረሰ ጊዜ ዝምታን መረጠ። ሁሉም ሰዎች በፊቱ በጸጥታ የሚቆሙለት አምላክ ራሱ እንደ ልጅ በመሆን ዝም አለ። ታላቅ የሆነውም ምንም ቃል ሳይተነፍስ ነበር። ይህም የታላቅነቱ የፍቅር ምስጢር በብቸኝነቱ ይገለጻል። ይህ ዝምታና ብቸኝነት የእርሱ የንግሥናው መገለጫ ቋንቋዎች ናቸው። እናቱም ብትሆን የልጇን አብነት በመከተል እርሷም እነዚህን ነገሮች ሁሉ በዝምታ በልቧ ይዛ ቆየች። ይህ ዝምታ ራሳችንን መጠበቅ ከፈለግን ዝም ማለት እንደሚያስፈልገን ይናገራል። ሕፃኑ ወደ ተኛበት ጋጣ በምንመለከትባቸው ወቅቶች ሁሉ በዝምታ ማዳመጥ እንደሚኖርብን ያስተምረናል። ይህ ሕፃን የተኛበት ስፍራ መመልከት በራሱ እኛ ተወዳጅ እንድንሆን ያደርገናል። ትክክለኛውን የሕይወት ትርጉም እንድንረዳም ያደርጋል። በዝምታ ሆነን ሕፃኑ የተኛበትን ስፍራ መመልከት ኢየሱስ በልባችን ውስጥ ዘልቆ እንዲናገረን መንገዱን ይከፍታል። የእርሱ ብቸኝነት የኩራት መንፈሳችንን እንድንቀንስ ያደርጋል። እርሱ ድህነታችንን መላበሱ ደግሞ እኛ ለተላበስነው የታይታ መንፈስ ተግዳሮት ይሆናል። የእርሱ ርኅራዬ የተሞላበት ፍቅር ደንዳና የሆነውን ልባችንን ይነካል። በእያንዳንዱ ቀን ከእግዚአብሔር ጋር በዝምታ ማሳለፍ ነፍሳችንን እንድትኖር ያደርጋታል። ነፃነታችን በከንቱ ቃላትና ጫጫታ እንዲሁም በመሳሰሉ ነገሮች ነፃነታችንን እንዳናጣ ያደርገናል። ቅዱስ ወንጌል ማርያም እነዚህን ነገሮች ሁሉ በዝምታ በልቧ ውስጥ ይዛቸው ታሰላስል እንደነበረ ያውሳል። እነዚህ ነገሮች ምንድን ናቸው? እነዚህ ነገሮች ደስታና ሐዘን ናቸው። በአንድ በኩል የኢየሱስ መወለድ፣ የዮሴፍ ፍቅር፣ በረኞች መጎብኘታቸው፣ ያ ደማቅ የሆነ ምሽት የመሳሰሉት በጎ ነገሮችን እናገኛለን። ነገር ግን በሌላ በኩል ደግሞ ወደፊት ምን እንደሚከሰት እርግጠኛ ባለመሆን በእንግዶችም ማረፊያ ቦታ ስላላገኙ በግርግም አስተኛችው መጠለያ አልባ በመሆናቸው የተነሳ በመገለላቸውም የተነሳ የተፈጠረው የባዶነት ስሜት ኢየሱስን በጋጣ ውስጥ መውለዷ ተስፋ አስቆራጭ የሆነ ስሜት ፈጥሮባታል። ተስፋዎችና ጭንቀቶች፣ ብርሃንና ጨለማ፣ እነዚህ ሁሉ ነገሮች በማርያም ልብ ውስጥ ይኖሩ ነበር። ታዲያ እርሷ ምንድን ነው ያደረገችው ብለን እንጠይቅ ይሆናል። እሷም እነዚህን ነገሮች በልቧ ውስጥ በማሰላሰል ከእግዚአብሔር ጋር በልቧ ትነጋገር ነበር። ምንም የደበቀችው ነገር አልነበረም። በእነዚህ ሁኔታዎች ውስጥ ሆና እንኳን እነዚህን ነገሮች እንደ መጥፈው ነገሮች አልቆጠረቻቸውም ነበር። እንዲያውም ሁሉም ነገሮች ለእግዚአብሔር ባደራ ሰጥታ ነበር። እነዚህን ነገሮችን የጠበቀችው በዚሁ መልኩ ነበር። ሕይወታችን በፍርሃት፣ በጭንቀት ወይም በአጉል እምነት ውስጥ በምትገባባቸው ወቅቶች ሁሉ ልባችንን መዝጋት ወይም ለመርሳት መሞከር ሳይሆን የሚኖርብን፣ ነገር ግን ሁሉንም ነገር አውጥተን ከእግዚአብሔር ጋር መወያየት ያስፈልጋል። በልብ ውስጥ የሚያኖረን እግዚአብሔር አምላክ በዚህ ወቅት በልባችን ውስጥ ለመኖር ይመጣል። ስለዚህም እነዚህ ነገሮች የእግዚአብሔር እናት ምስጢሮች ነበሩ። ሁሉንም ነገር በጥሩ ሁኔታ በመያዝ ወደ እግዚአብሔር ታቀርባቸው ነበር። እነዚህን ነገሮች ሁሉ በማርያም ልብ ውስጥ እንደ ነበሩ ቅዱስ ወንጌል ይናገራል። ልባችን የሰው ልጆችን ህይወትና ፍቅር በጥልቀት እንድንመለከት የሚያደርገን ያካል ክፍል ነው። በዚህ በአዲስ ዓመት መጀመሪያ ላይ እኛም በዚህ ምድር ላይ ተጓዥ የሆነን ክርስቲያኖች አስፈላጊ ያልሆኑትን ነገሮች ከበስተጀርባችን በመተው በጣም አስፈላጊ ከሆኑ ነገሮች ጋር ወደፊት መራመድ ለመጀመር የሚረዱንን ነገሮች መከወን ይኖርብናል። ዛሬ አብነት የሚሆነን ነገር በፊት ለፊታችን ይገኛል። ይህም የእግዚአብሔር እናት የሆነችው እመቤታችን ቅድስት ድንግል ማርያም ናት። እግዚአብሔር እኛንና ቤተ ክርስቲያንን እንደ ማርያም እንድንሆን ይፈልጋል። ይህም በጣም ትሑትና ምስኪን የሆነ በቁሳዊ ሀብቶች ድሃ የሆነች ነገር ግን በፍቅር የተሞላች ከኃጢአት ነፃ የሆነችና ከኢየሱስ ጋር የተዋሃደች እናት በመሆን እግዚአብሔርን በልባችንና በጎረቤታችን ውስጥ በማኖር በሕይወታችን ውስጥ እግዚአብሔርን መጠበቅ መቻል ይኖርብናል። ይህንንም ሀብለን ለመጀመር እናታችንን እንመልከት። የልቧ ትርታ የቤተ ክርስቲያን ልብን ይነካል። የዛሬው በዓል ወደፊት መጓዝ ከፈለግን ወደ ኋላ መመለስ እንዳለብን ይነግረናል። በእጆቿ ውስጥ እግዚአብሔርን ባቀፈችው እናቱ እቅፍ ውስጥ በመሆን ሕይወታችንን እንደገና ሀብለን መጀመር ይኖርብናል። ለማርያም መሰጠት ማለት መንፈሳዊ ሥነ ምግባር ማሳየት ማለት ብቻ አይደለም፣ ከአንድ ክርስቲያን ሕይወት የሚጠበቅ መስፈርት ጭምር ነው እንጂ። ይህችን እናት በመመልከት ጠቃሚ ያልሆኑ ኮተቶቻችንን ሁሉ ወደ ኋላ አሽቀንጥረን በመጣል በጣም አስፈላጊ የሚባሉ ነገሮችን መፈለግ ማለት ነው። የእናታችን ስጦታ እያንዳንዷ እናትና ሴት የሚሰጡን አይነት ስጦታ በመሆኑ ለቤተ ክርስቲያን በጣም ውድ የሆነ ስጦታ ይሆናል። ምክንያቱም ቤተ ክርስቲያን ራሷ በእናትና በሴት ስለምትመሰል ነው። ወንድ ልጅ ብዙውን ጊዜ በአጽንኦት ሐሳቦችንና ዕቅዶችን በሰው ላይ ለመጫን ይፈልጋል። ነገር ግን ሴትና ወይም እናት ሐሳቦችንና ዕቅዶችን በአንድ ላይ በማቀናጀት እንዴት መጠበቅ እንደሚቻል ያውቁበታል። በዚህም ሕይወትን ይሰጣሉ። እምነታችን ወደ ምናብ ወይም ደግሞ ሃይማኖታዊ አስተምሮ ብቻ ላይ ትኩረት ወደ ማድረግ ላይ ብቻ ያነጣጠረ ከሆነ ሁላችንም የእናት ልብ ያስፈልገናል ማለት ነው። የእግዚአብሔርን በርኅራዬ የተሞላ ልብ ማወቅ የሚፈልግ ሰው የሌሎችን የልብ ምት ማወቅ ይኖርበታል። እግዚአብሔር ከፈጠራቸው ፍጥረታት ሁሉ በላይ መልካም የሆነች እናታችን ይህንን አዲስ ዓመት በመጠበቅ የልጇን ሰላም በልባችንና ብሎም በዓለማችን ውስጥ ታኖርልን። ልጆች እንደ መሆናችን መጠን በትሕትና በኤፌሶን የሚገኙ ክርስቲያኖች ከጳጳሳቸው ጋር በመሆን ማርያምን ቅድስት የእግዚአብሔር እናት ሆይ በማለት ሰላም እንዳቀረቡላት ሁሉ እኛም በዚሁ መልክ እናታችን ቅድስት ድንግል ማርያምን የእግዚአብሔር እናት ሆይ በማለት ሰላምታ እንድናቀርብላት እማጸናለሁ። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ ጎርጎሮሳውያኑ የቀን አቆጣጠር በትላንትናው ዕለት በተከበረው የ2018 ዓ.ም አዲስ ዓመት ላይ ማርያም የእግዚአብሔር እናት በተሰኘው ዓመታዊ በዓል ላይ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።